አሞሪስ ላይቲቲያ በአማርኛው የፍቅር አሴት በመጋቢት 30 2008 ለንባብ የበቃውና በቅዱስ አባታችን ፍራንቼስኮ የተጻፈ ሐዋርያዊ ቃለ ምዕዳን። የአሞሪስ ላይቲቲያ መዋቅርና ትርጉም በአጭሩ በቫቲካን ሬዲዮ እንደተዘጋጀው። ፍቅር በቤተሰብ ውስጥ የፍቅር ሐሴት ወይም በላቲን አሞሪስ ላይቲቲያ የተሰኘውና ትኩረቱን ፍቅር በቤተሰብ ውስጥ ስላለው ሚና ላይ በማድረግ የሚያወሳው ድኅረ ሲኖዶስ ሐዋርያዊ ቃለ ምዕዳን እንደ አውሮፓውያን አቆጣጠር በመጋቢት 19 2016 በቅዱስ ዮሴፍ የንግሥ በዓል ዕለት በቅዱስ አባታችን ተፈርሞ ለንባብ እንዲበቃ መታዘዙ በአጋጣሚ የተፈጠረ ጉዳይ አልነበረም። ይህ ሐዋርያዊ ቃለ ምዕዳን ከዚህ በፊት በቅዱስ አባታችን አነሳሽነት በቤተሰብ ጉዳይ ላይ ትኩረቱን በማድረግ እንደ አውሮፓውያን የቀን አቆጣጠር በ2014 በተዘጋጀው ልዩ የጳጳሳት ሲኖዶስና በመቀጠልም እንደ አውሮፓውያን አቆጣጠር በጥቅምት ወር 2015 ከ190 በላይ ከዓለም ዙሪያ የተውጣጡ ጳጳሳት የተሳተፉበት መደበኛ የጳጳሳት ሲኖዶስ ድምር ውጤት ነው። አሞሪስ ላይቲቲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ቃለ ምዕዳን ቀደም ብሎ ከተካሄዱት ሁለት ሲኖዶሶች ባሻገር ከዚህ በፊት የነበሩ የቤተ ክርስቲያን ሰነዶችን፣ ከቅዱስ አባታችን ፍራንቼስኮ በፊት የነበሩ ጳጳሳት አስተምሮችን፣ እንዲሁም በቤተሰብ ዙሪያ እርሳቸው ራሳቸው የሰጡትን አስተምሮ አጠቃለው የያዘ ሐዋርያዊ ቃለ ምዕዳን ነው። እንደ ተጨማሪ ግብዓትም በዓለም ዙሪያ ለምሳሌም በኬንያ፣ በአውስትራሊያ፣ በአርጀንቲና ወዘተርፈ ከተካሄዱት ጳጳሳዊ ጉባኤዎች የማጠናከሪያ ሐሳብ የወሰደ ሲሆን በተጨማሪም የጥቁሮች የመብት ተሟጋች የነበረውና አይ ሃቭ አ ድሪም ህልም አለኝ በሚለው አባባሉ የሚታወቀው አሜሪካዊው የሰዎች መብት ተሟጋች የነበረው ማርቲን ሉተር ኪንግና የማኅበረሰብ ስነ ልቦና አጥኚ የነበረው ጀርመናዊው ኤንሪክ ፍሮም ጉልህ ሊባል በሚችል መልኩ የተጠቀሱበትና እንዲሁም ባቤትስ ፊስ የተሰኘውና እንደ አውሮፓውያን የቀን አቆጣጠር በ1987 ለመጀመሪያ ጊዜ በዴንማርክ ለእይታ የቀረበ ድራማ ላይ በተጠቀሰውና ትኩረቱን በ19ኛው ክፍለ ዘመን መጨረሻ ላይ በዴንማርክ ፓስተር ከነበረ አባታቸው ጋር ጭምት የሆነ ሕይወት ይኖሩ ስለነበር ሁለት እህትማማቾች የሚያተኩረው ዋና ጽንሰ ሐሳብም በሐዋርያዊው ቃለ ምዕዳን ውስጥ ተጠቅሷል። መግቢያ ከአንቀጽ 1 እስከ 7 ከምዕራፍ 1 እስከ 7 በሐዋርያዊ ቃለ ምዕዳን ውስጥ የተጠቀሰው በመቀጠል በዝርዝር ለሚቀርቡት ሐሳቦች እንደ መንደርደሪያ የሚሆኑ ሐሳቦችን የያዘ ነው። ይህ 325 አንቀጾች ያሉበት ሐዋርያዊ ቃለ ምዕዳን በ9 ምዕራፎች የተከፈለ ነው። የመጀመሪያዎቹ 7 የመግቢያ አንቀጾች የሐዋርያዊውን ቃለ ምዕዳን አርዕስት በውስብስብነትን በግልጽ በማስቀመጥ በቀጣይነትም አስቸኳይና ጥልቅ የሆነ ጥናት እንዲደረግበት የሚያሳስብ ነው። በተጨማሪም ቀደም ብለው በተካሄዱት 2 ሲኖዶሶች ላይ ቅዱስ አባታችን መልክ እንዲይዝ ያሳሰቡት የነፍሳት ዕንቁ በቁጥር 4 ላይ እንደተገለጸው የተሰኘውና ውድ የሆነ የሰው ልጆችን የማንነት እሴቶች ተጠብቀው እንዲቀጥሉ የሚጋብዝ ሐሳቦች ተጠቅሰውበታል። ነገር ግን ቅዱስነታቸው ጥንቃቄ በተሞላውና ውዝግብ በማይፈጥር መልኩ ቀኖናዊ ጉዳዮችን የተመለከቱ የሥነ ምግባር ጉድለቶች ወይም ሐዋርያዊ ተግዳሮቶች ቤተ ክርስቲያን በተሰጣት ሥልጣን በምትሰጠው ኦፊሴላዊ አስተምሮ ወይም ማጂስቴሪየም ብቻ መፈታት የለባቸውም የሚል ሐሳብ አንጸባርቀዋል። በእርግጥም ለአንዳንድ ለሚነሱ አንገብጋቢ ጥያቄዎች እያንዳንዱ አገር ወይም ክልል ወዘተ ባህሉንና ወጉን በጠበቀ መልኩና የማኅበረሰቡን ጥቅም ከግንዛቤ ባስገባ መልኩ አንገብጋቢ ለሆኑ ችግሮቻቸው መፍትሄ መስጠት ይችላሉ። ባህሎች አንዱ ከአንዱ የተለያዩ በመሆናቸው በአጠቃላይ ወይም ዓለም አቀፋዊ የሆነ መርሆዎች እንዲከበሩና ተግባራዊ እንዲሆኑ ከተፈለገ እንደ የባህሉ ሁኔታ መወሰድ ይኖርባቸዋል ይላል በቁጥር 4 ላይ እንደተጠቀሰው። እነዚህ ዓለም አቀፋዊ የሆኑ መርሆች በባህሉ ውስጥ ማስረጽ የሚል መርህ ሐሳብ የሚተገበረው የችግሮችን መንስኤ በማጥናት እንዲሁም መፍትሄም በመንደፍ በተጨማሪም የቤተ ክርስቲያን ቀኖናንና ቤተ ክርስቲያን በተሰጣት መንፈሳዊ ሥልጣን የምታስተምራቸውን አስተምሮዎችን ተመርኩዞ ለአንገብጋቢ ችግሮች ተገቢ በሆነ መልኩ መልስ ሊሰጥ ይገባል። ነገር ግን በዚህ አይነቱ ዘዴ የተፈታ ማንኛውም አይነት አንገብጋቢ ችግር ይዘቱ ዓለም አቀፋዊ ሊሆን በፍጹም አይችልም። እንደ አውሮፓውያን የቀን አቆጣጠር በ2015 በተካሄደው ሲኖዶስ ላይ ቅዱስነታቸው በግልጽ እንዳስቀመጡት ለአንዱ አቡን ጤናማ ጉዳይ ሆኖ የሚታየው ጉዳይ በሌላው አህጉር ወይም አገር ለሚኖር አቡን ግን እንደ እንግዳና አሳፋሪ ነገር ተደርጎ ሊቆጠር ይችላል። በአንዱ አቡን ማህበረሰብ ውስጥ እንደ የሰው ልጆች መብት ጥሰት ተደርጎ የሚቆጠር ተግባር በሌላ አህጉር ወይም ሀገር ውስጥ ለሚኖር አቡን ግን እንደ ግልጽና የማይጣሱ ትክክለኛ የሰው ልጆች መብትን የማስከበር ደንብ ተደርጎ ሊወሰድ ይችላል። በአንዱ ማህበረሰብ ውስጥ እንደ ህሊና ነጻነት የሚቆጠሩ ተግባሮች በሌላው ማህበረሰብ ውስጥ ግን እንደ ግራ መጋባት ይቆጠራሉ ማለታቸው ይታወሳል። ቅዱስነታቸው በቃለ ምዕዳናቸው መገናኛ ብዙሃን የሚያደርጉት ክርክሮች አንዳንድ አሳታሚዎች አልፎ ተርፎም በቤተ ክርስቲያን አገልጋዮች መካከል ጉዳዩን በጥልቀት ሳይመረምሩና አንድ አቋም ላይ ሳይደርሱ ተመጣጣኝ ያልሆነ አጠቃላይ ለውጥ እንዲመጣ መፈለጋቸውና ሁሉንም አይነት ጉዳዮች አጠቃላይ ደንቦችን ተግባራዊ በማድረግ ለመፍታት ዝንባሌ ማሳየታቸው እንዲሁም መለኮታዊ የሆኑ አስተምሮችን ከግምት በማስገባት ወዳልተፈለገ ድምዳሜ ማምራት ይላል በቁጥር 2 ላይ ቅዱስነታቸው በግልጽ እንዳስቀመጡት የለውጥ ጥያቄዎችንና ውስብስብ የሆኑ ህግጋትን አጠቃላይ ተግባራት ጎን ለጎን አስቀምጠን በግልጽ ከመፈረጅ መቆጠብ እንደሚገባ በመጻፋቸው ገልጸዋል። ምዕራፍ 1 በብርሃነ ቃሉ ከአንቀጽ 8 እስከ 30 የመግቢያ ንግግራቸውን ተከትሎ ቅዱስነታቸው ሐሳባቸውን በመጽሐፍ ቅዱስ ላይ መሠረት በማድረግ የመጀመሪያ ቃለ ምዕዳናቸውን ምዕራፍ የጀመሩት በመዝሙር 128 ላይ አስተንትኖን በማድረግ ነው። መጽሐፍ ቅዱስ በቤተሰብ በልደት በፍቅር ታሪኮችና የቤተሰብ ቀውስ የተሞላ ነው በቁጥር 8 ላይ እንደተጠቀሰው። ይህ እውነታ እንድናጤን የሚገፋፋን የቤተሰብ ጉዳይ ውስብስብ አለመሆኑንና ነገር ግን ዕለታዊ ተጨባጭና ነባራዊ ተግባር መሆኑ ሲሆን በቁጥር 16 እንደተጠቀሰው እንዲሁም በርራይ የሚተገበር በቁጥር 28 እንደተጠቀሰው ነገር ግን ከጥንት ጀምሮ እንደሚታየው ነገር ግን በፍቅር ላይ የተመሰረተ ግንኙነት በሚለወጥበት ጊዜና አንዱ ሌላውን በሚጫንበት ወቅት ኃጢአት የሚጋረጥበት ሕይወት ነው በቁጥር 19 ላይ እንደተጠቀሰው። ስለዚህ የእግዚአብሔር ቃል በተወሳሰቡ ሐሳቦች የተሞላ ሳይሆን ነገር ግን በችግር ወይም በመከራ ውስጥ የሚገኙ ቤተሰቦችን የሚያግዝና የመጽናናት ሁሉ ምንጭ ነው፣ ምክንያቱም ወደ ሕይወት ግብ ስለሚመራቸው በቁጥር 22 ላይ እንደተጠቀሰው በማለት በቤተሰብ ውስጥ ስለሚታዩ በጣም ብዙ ሊባሉ ስለሚችሉ መልካም ነገሮችና ተግዳሮቶች በማውሳት ለችግሮቻቸው በእግዚአብሔር ቃል ላይ ተመርኩዘው መፍትሄን እንዲያበጁ የሚያሳስብ ምዕራፍ ነው ምዕራፍ 1። ምዕራፍ 2 የቤተሰብ ተመክሮዎችና ተግዳሮቶቻቸው ከአንቀጽ 31 እስከ 57። በሁለተኛው ምዕራፍ ላይ ቅዱስነታቸው መጽሐፍ ቅዱሳዊ መሠረት ላይ ተመርኩዘው አሁን ባለንበት ዘመን ያለውን የቤተሰብ ሁኔታ ያብራራሉ። ነባራዊ ሁኔታ ላይ በመመርኮዝ ይላል በቁጥር 6 ላይ የቤተሰብን ተመክሮን የገመገመና በተለይም ከዚህ በፊት ተካሂደው የነበሩ ሁለት ሲኖዶሶች ላይ ጠቅላላ ሪፖርት ላይ መሠረቱን ያደረገ ነው ምዕራፍ 2። ከሰዎች ፍልሰት አንስቶ እስከ በጾታዎች መካከል ስላለው ልዩነት የሚያሳየው ስነ ጾታዊ ርዕዮተ ዓለም በቁጥር 56 እንደተጠቀሰው እንዲሁም አዲስ ከሆነ ባህል እስከ ውርጃን የሚመለከት አቦርሽን እንደማለት ነው ሐሳቦች የተጠቀሱበት እንዲሁም በርግዝና ወቅት አሁን እየታየ ያለው የባዮቴክኖሎጂ ተጽዕኖ ከመኖሪያ ቤት እጥረት እስከ የብልግና ሥራ ላይ እስከ ተሰማሩ ሰዎች የሚያወሳ ለአካለ መጠን ያልደረሱ ልጆች ላይ እየደረሰ ያለውን አካላዊና ሞራላዊ ጥቃቶች የሚዳስስ የአካል ጉዳተኛ የሆኑ ሰዎችን ትኩረት መነፈጋቸውን የሚገልጽ በዕድሜ የገፉ ሰዎችን ክብር መነፈጋቸውን የሚያብራራ ቤተሰብን ሕጋዊ በሆነ መልኩ ማለያየትና በሴቶች ላይ በሚደርሰው ጥቃት ምክንያት ቤተሰብ ብዙ ተግዳሮቶችን እየደረሰበት መሆኑን ይተነትናል። ቅዱስነታቸው በሐዋርያዊ ቃለ ምዕዳናቸው ትኩረታቸውን ያደረጉት ተጨባጭ በሆነ እውነታዎች ላይ ነው። ለተቀባይነትና ለነባራዊ እውነታ ትርጓሜን በሚሰጠው ንድፈ ሐሳብ እና አጠራጣሪ በሆኑ ርዕዮተ ዓለም መካከል ያለውን ልዩነት ጉልህ በሆኑም መልኩ መለየት የሚቻለው በሕይወት ውስጥ በሚታዩ ተጨባጭና እውነተኛውን የሕይወት ተሞክሮዎችን እንዲሁም ዕለት ተዕለት በሕይወት ውስጥ የሚታዩትን ፈተናዎችን ማገናዘብ ሲቻል ብቻ ነው ይላሉ ቅዱስነታቸው። ፋሚሊያሪስ ኮንሰርሲዮ ከተሰኘውና በቅዱስ ዮሐንስ ጳውሎስ ሁለተኛ ከተጻፈው ሐዋርያዊ ቃለ ምዕዳን በመጥቀስ የመንፈስ ቅዱስ ጥሪና ፍላጎት በታሪክ ክስተቶች ውስጥ ለሚያስተጋባ ተጨባጭ የሆኑ ዑነታዎች ላይ ማተኮር አለብን። ይህም ደግሞ ቤተክርስቲያን ይበልጥ ጥልቅ ወደ ሆነው የማይነጥፍ የጋብቻ ምስጢርና ስለ ቤተሰብ ግንዛቤ እንዲኖራት ይረዳል ይላል በቁጥር 31 ላይ የተጠቀሰው። በሌላ በኩል ዑነታን መረዳት ካልቻልን አሁን ያለውን ፍላጎት ወይም የመንፈስ ቅዱስን እንቅስቃሴ መረዳት አንችልም ማለታቸውም ተጠቅሷል። ቅዱስነታቸው ሲያብራሩም አንድ ሰው ራሱን ለሌላ አሳልፎ እንዳይሰጥ በአሁኑ ጊዜ እየተስፋፋ ያለው ግለሰባዊነት ወይም ኢጎይዝም ሁኔታዎችን አስቸጋሪ እንደሚያደርግም በቁጥር 33 ላይ ጠቅሰዋል። አስገራሚው ነገር አሉ ቅዱስነታቸው በቃለ ምዕዳናቸው፣ ብቸኝነትን መፍራት፣ መረጋጋትን መፈለግና ታማኝነትን ለማግኘት ፍላጎትን ማሳየት ጋር አብሮ ጎን ለጎን የሚጓዘው እነዚህ ነገሮች አንድ ሰው የግል ግቦችን ለማሳካት የሚያደርገው ጥረትን የሚያሰናክል ወጥመድ ተደርጎ መወሰዱ ነው በቁጥር 34 ላይ እንደተጠቀሰው በማለት የግለሰባዊ አስተሳሰብ የፈጠረውን ውስብስብነት ገልጸዋል። እውነታን የተከተለ ትህትናና ከተጨባጭ እውነታ የራቀ ጋብቻን የተመለከተ በጣም ረቂቅ ሰው ሰራሽ ስነ መለኮታዊ ሐሳብ፣ እውነተኛና በቤተሰብ ውስጥ ተግባራዊ ሊሆን የማይችሉ ሐሳቦችን በቁጥር 36 እንደተጠቀሰው እንድናስወግድ ግድ ይረዳናል። ሐሳባዊነት በራሱ ትዳሩን በቅጡ እንድንረዳ አያደርገንም። ያም ማለት የሰው ልጆች ግላዊ እድገት ተለዋዋጭ መንገድን የተከተለ ነው መሆኑንም መረዳት ያስፈልጋል። ይህም የእግዚአብሔርን ጸጋ በግልጽ እንዲቀበሉ ሳናበረታታ ዶክትሪንን፣ የሥነ ሕይወትና የሥነ ምግባር ጉዳዮችን በቁጥር 37 እንደተጠቀሰው ቤተሰብን ይደግፋሉ ብሎ ማሰብ የማይመስልና ከእውነትና ከተጨባጭ ሁኔታ የራቀ ሐሳብ ነው ሲሉ ቅዱስነታቸው በመጻፋቸው አንጸባርቀዋል። የጋብቻንና የቤተሰብን ተመክሮ ያላማከለ ትችትና በቂ ያልሆነ አቀራረብ እንዲኖር የሚያደርግ ተግባር ተወግዶ፣ በአንጻሩም ቅዱስነታቸው በቃለ ምዕዳናቸው እንዳሳሰቡት ምዕመናን ሕሊናቸውን እንዲጠቀሙ ዕድል መስጠት አስፈላጊ መሆኑን አስረግጠው አሳስበው የተጠራነው ሕሊናን ለማነጽ እንጂ ሕሊናን ለመቀየር አይደለም በቁጥር 37 እንደተጠቀሰው በማለት ትችትንና ችኩል የሆነ ውሳኔን ከመውሰድ መቆጠብ እንዳለብን አሳስበዋል። ኢየሱስ የሚጠይቀን ገንቢ የሆኑ ሐሳቦችን እንድንከተል ነው እንጂ ልክ ስታመነዝር እንደ ተያዘችው ሳምራዊት ሴት ያሉ ግለሰቦችን መቼም ቢሆን ምሕረቱንና አለኝታነቱን ፍትሐዊ በሆነ መልኩ ነፍጎ አያውቅም በቁጥር 38 እንደተጠቀሰው በማለት ፍርደ ገምድል መሆን እንደሌለብንና ሁኔታዎችን አንድ በአንድ መመርመር እንደሚገባን አሳስበዋል። ምዕራፍ 3 የቤተሰብ ጥሪ ኢየሱስን መከተል ነው ከአንቀጽ 38 እስከ 88። ሦስተኛው ምዕራፍ ትኩረቱን ያደረገው ጋብቻንና የቤተሰብ ጉዳዮችን የተመለከቱ የቤተ ክርስቲያን አስተምሮች ላይ ነው። ይህ 30 አንቀጽ ያሉት ምዕራፍ በጣም አስፈላጊና ወቅታዊ ሊባል የሚችል ምዕራፍ ነው። ምክንያቱም የቤተሰብ ጥሪ በወንጌል ላይ ተመስርቶና ቤተ ክርስቲያን በጊዜ ሂደት ያረጋገጠችውና ምን መሆን እንዳለበት የሚናገርና የሚያሳይ በመሆኑ ነው። ከሁሉም በላይ ትዳር እስከ ሕይወት ፍጻሜ የሚጸና መሆኑን የተሰመረበት ሲሆን የትዳር ምስጢራዊ የተፈጥሮ ገጽታና ሕይወትን ቀጣይ እንዲሆኑ የማድረግ ተግባሩም እንዲሁም ለሕፃናት ስለሚሰጠው መሠረታዊ ትምህርትም አስፈላጊነት ይገልጻል። ጋውዲዩም ኤት ስፔስ ደስታና ፍቅር በአማርኛው ከተሰኘው የሁለተኛው የቫቲካን ጉባኤ ሁማኔ ቪቴ የሰው ሕይወት ከተሰኘው የጳውሎስ ስድስተኛ አወዲ መልእክት እና ፋሚሊያሪስ ኮንሰርሲዮ ቤተሰብ ባለንበት ዘመን ከተሰኘው የቅዱስ ጳውሎስ ሁለተኛ ሐዋርያዊ ቃለ ምዕዳን በሰፊው የተጠቀሱበት ምዕራፍ ነው። ይህ ምዕራፍ ፍጹም ያልሆነ ሁኔታዎችን በሰፊው የሚመለከትና የሚዳስስ ምዕራፍ ጭምር ነው። በሌሎች ባህሎች ውስጥ ፍሬያማ ያልሆኑ ዘሮች አጀንቴስ በምዕራፍ 11 ላይ እንደተጠቀሰው መኖራቸው የተገለጸ ሲሆን ይህም ደግሞ ከጋብቻና ከቤተሰብ ነባራዊ ሁኔታ ጋር በማጣጣም መገለጹ በዚህ ምዕራፍ ውስጥ መመልከት ይቻላል። ተፈጥሯዊና እውነተኛ ከሆነው ጋብቻ በተጨማሪም አንዳንድ ጊዜ ድንግዝግዝ ሆኖ ቢታይም አዎንታዊ የሆነ ገንቢ ነገሮች በሃይማኖታዊ ወግ የተፈጸሙ ጋብቻ ውስጥ ይገኛሉ። በቁጥር 77 እንደተጠቀሰው በስቃይውስ የሚገኙ ቤተሰቦች በማለት ቅዱስነታቸው እንደ አውሮፓውያን የቀን አቆጣጠር በ2015 በተካሄደው ሲኖዶስ የማጠቃለያ ሪፖርት ላይ እንደተገለጸውና በትዳር ሕይወት ውስጥ በገጠማቸው ችግር የሚሰቃዩ ሰዎችን ሁኔታ የሚዘረዝር ሐሳብ በዚህ ምዕራፍ በሰፊው የተዳሰሰ ሲሆን እረኞች ማወቅ ያለባቸው ነገር ውሳኔን ከመወሰናቸው በፊት ስለ እውነታ ሲባል በጥንቃቄ ሁኔታዎችን የመመርመር ግዴታ እንዳለባቸው የሚያስገድዳቸውን አጠቃላይ መርህ ማስታወስ ምንጊዜም አስፈላጊ ነው በማለት በውሳኔ አሰጣጥ ወቅት ጥንቃቄ መደረግ እንዳለበት አሳስበዋል። ኃላፊነትን መሰረት ያደረጉ ውሳኔዎች በሁሉም ሁኔታዎች ውስጥ ተመሳሳይነት ባለው መልኩ ሊተገበሩ እንደማይገባና በአንዳንድ ሁኔታዎች የሚደረጉ ውሳኔዎችን የመገደብ አጋጣሚ ሊያስከስቱ ይችላሉ። ስለዚህ የቤተ ክርስቲያን አስተምሮን በግልጽ መተግበር አስፈላጊ ቢሆንም መጋቢው ወይም ረኛው የነባራዊ ሁኔታን ውስብስብነት ሳያጤን በትኩረት ሳይመለከት ሰዎች በተመኩሯቸውና በችግራቸው ምክንያት እያሳለፉ ያለውን ስቃይ ሳይገነዘብ ሊቆጠብ ይገባል በቁጥር 79 ላይ በማለት አሳስበዋል። ምዕራፍ 4 ፍቅር በቤተሰብ ውስጥ ከአንቀጽ 89 እስከ 164። አራተኛው ምዕራፍ ትኩረቱን ያደረገው ቅዱስ ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች በጻፈው የመጀመሪያው መልእክቱ በምዕራፍ 13 ቁጥር 4 እስከ 7 ላይ መሠረቱን በማድረግ ፍቅር በትዳር ውስጥ ያለውን ሚና ይገመግማል። የዚህ ምዕራፍ የመክፈቻ ክፍል በእርግጥም እጅግ አድካሚ ሊባል የሚችል ሥራ ወይም ተግባራት የታየበትና በቅዱስ ጳውሎስ መልእክት አነሳሽነት የተጻፈ እንዲሁም ትኩረቱን በዚሁ መልእክት ላይ ያደረገ ነው። ይህም በጥንቃቄ የተጻፈና ተጨባጭ በሆነ መልኩ በሰው ልጆች መሃል ሊኖር ስለሚገባው ፍቅር የሚገልጽ ይህንንም የሚያረጋግጥና ለይቶ የሚያሳውቅ ስለ ልቦናዊ ሐሳቦችን በመመርኮዝ ተገቢ ምላሽ የሚሰጥ ነው። እነዚህ ስነ ልቦናዊ ማብራሪያዎች በትዳር ዓለም ውስጥ በመግባት የሚታዩትን አወንታዊና አሉታዊ ሁኔታዎችን በመዳሰስ ስሜት ቀስቃሽ የሆነ የፍቅር እሴቶችን በሚገባ ይዳስሳል። ይህም በክርስትና ደንብ ጋብቻ ለፈጸሙ ሰዎች ሁሉ ትዳርን በተመለከተ ቱባና ጠቃሚ የሆነ አስተዋጽኦ በማድረግ ረገድ ይህ ሐዋርያዊ ቃለ ምዕዳን ቀደም ሲል የነበሩ ርዕሰ ሊቃነ ጳጳሳት ከጻፏቸው ሐዋርያዊ መልእክቶች ሁሉ ለየት እንዲል ያደርገዋል። በተጨማሪም ይህ ክፍል ሰፊና ውስብስብ የሆነውን የትዳር ሕይወትን አጭር በሆነ መልኩ ዕለት በዕለት የሚከናወኑ ነባራዊ ጉዳዮች ላይ ትኩረቱን አድርጎና በጋብቻ ውስጥ ያለውን የፍቅር ተመክሮ በመውሰድ በሚታዩ ነባራዊ ሁኔታዎች ላይ ተንተርሶ መስፈርቶችን ተጠቅሞ ፍርድ ከመስጠት ቅዱስነታቸው ተቆጥበው ፍጹም በሆነ በክርስቶስና በቤተ ክርስቲያን መካከል ባለው አንድነት ላይ ተመርኩዞ ሁለት ውስን የሆኑ ሰዎች ላይ ከፍተኛ ጫናን መጫን አስፈላጊ አይደለም። ምክንያቱም ጋብቻ በተፈጥሮ ተለዋዋጭ ሂደትን የሚያስተናግድ በመሆኑ እነዚህን ሰዎች ቀስ በቀስ ከእግዚአብሔር ስጦታ ጋር ይዋሃዱ ዘንድ ማገዝ ያስፈልጋል በቁጥር 112 ላይ እንደተጠቀሰው በማለት አጠቃላይ የሆኑ መስፈርቶችን ተጠቅሞ ከመፍረድ በመቆጠብ የሰው ልጆችን ውስንነት ከግምት ያስገባ ጠንቃቃ ውሳኔ ማድረግ እንደሚገባ አስምረውበታል። በሌላ በኩል ደግሞ ቅዱስነታቸው በጣም ጠበቅ ባለ ሁኔታ ታወቀና ሊከበር የሚገባው ሀቅ በትዳር ሕይወት ውስጥ ያለው ፍቅር በተፈጥሮ የሚያስረዳን ይህ ፍቅር ተጠብቆ ዘላቂ አንድነት እንዲኖር በመሆኑ መረሳት እንደሌለበት በቁጥር 123 ላይ በአጽንኦት ገልጸው በአጭሩም በትዳር ውስጥ ደስታና ትግል፣ ውጥረትና እረፍት፣ ጭንቀትና እፎይታ፣ ሕመምና ፈውስ፣ እርካታና ምኞት፣ ንዴትና ተድላ በቁጥር 126 እንደተጠቀሰው ወዘተርፈ የመሳሰሉ ተነጻጻሪ ተግባራት እንዲሁም የችግሮችና የደስታ ቅልቅል ውጤት መሆኑን ማወቅ አስፈላጊ መሆኑንም በተደጋጋሚ ገልጸዋል። አራተኛው የአሞሪስ ላይቲቲያ የፍቅር አሴት ምዕራፍ መደምደሚያውን የሚያደርገው የፍቅር ለውጥ በሚል አርዕስት ላይ ተመርኩዞ በጣም አስፈላጊ ሊባሉ የሚችሉ ሐሳቦችን በመሰንዘር ሲሆን በአሁኑ ወቅት ረዘም ያለ ዕድሜ ማለት የቅርብና ለየት ያለ ምናልባትም የአራትና የአምስት ወይም የስድስት አስርተ ዓመታት ግንኙነት ማለት ሊሆን ይችላል። በዚህም ምክንያት የመጀመሪያው ውሳኔ በተደጋጋሚ መታደስ አለበት በቁጥር 163 ላይ እንደተጠቀሰው በማለት ፍቅር ተደጋጋሚ የሆነ ድሳት እንደሚያስፈልገው ያትታል። አካላዊ ቁመናችን እንደሚያሳስበን ያደግን በመጣን ቁጥር ፍቅራዊ መሳሳብ እየቀነሰ የሚመጣ ነገር ሳይሆን በአንጻሩም ከጊዜ ወደ ጊዜ የሩካቤ ስጋ ፍላጎታችንን በማደስ አብሮነታችሁን እንድታጠብቁና በጋራ በጉጉት መኖር እንድትችሉ ያደርጋል። በሕይወት ዘመናችሁ ሁሉ አንድ አይነት የሆነ ስሜት ሊሰማን ይገባል የሚል ምንም አይነት ዋስትና የለም። ሆኖም አንድ ባልና ሚስት የሚጋሩት አንድ የጋራና ዘላቂ የሕይወት ውጥን ካላቸው እርስ በርስ ሊዋደዱ ይችላሉ። እስከ ሕይወት ፍጻሜያቸውም ድረስ አንድ ሆነው ይኖራሉ። የተጠበቀ አንድነታቸውንም ያበለጽጋሉ ይላል በቁጥር 163 ላይ በማለት ከሁሉም በላይ በትዳር ውስጥ የጋራ የሆነ የሕይወት ውጥን አስፈላጊነትን አስረግጠው የገለጹበት ምዕራፍ ነው። ምዕራፍ 5 ፍቅር ፍሬያማ ያደርጋል ከአንቀጽ 165 እስከ 198። የአሞሪስ ላይቲቲያ አምስተኛው ምዕራፍ ሙሉ በሙሉ ትኩረቱን ያደረገው ፍቅር የሚያስገኘውን ፍሬና ስነ ውልደት ላይ ትኩረቱን ያደረገ ነው። መንፈሳዊና ስነ ልቦናዊ በሆነ መልኩ አዲስ እርግዝናን ስለመቀበል፣ በእርግዝና ወቅት ስለሚታየው የውልደት ቀን ጥበቃ እንዲሁም ስለ እናትና አባት ፍቅር በጥልቀት ይዳስሳል። በተጨማሪም ፍሬያማ ስለሆነ ጉድፈቻ፣ የአብሮነትን ባህልና የቤተሰባዊ ኑሮን ሰፋ ባለ መልኩ ማለትም አክስትን፣ አጎትን፣ የአክስትና የአጎት ልጆችን፣ ዘመዳ ዘመዶችን እንዲሁም ጓደኝነትን ለሚያበረታቱና ለዚህም አስተዋጽኦ የሚያደርጉትን ቤተሰቦችን ተገቢው በሆነ መልኩ ያወድሳል። አሞሪስ ላይቲቲያ ወይም የፍቅር ሐሴት ቃለ ምዕዳን ቤተሰብን የሚረዳው በጣም ሰፋ ባለ መልኩ በመሆኑ ምክንያት በቅርብ የቤተሰብ አባላት ላይ ብቻ ወይም በእንግሊዘኛው ኒውክሊየር ፋሚሊ ማለትም እናት፣ አባት፣ ወንድም፣ እህት፣ አያት የመሳሰሉ የቅርብ ዘመዶችን ትኩረቱን አያደርግም። በቤተ ክርስቲያን ምስጢራት የታነጸ ጋብቻ ማኅበራዊ ገጽታ አለው ይላል በቁጥር 187 ላይ እንደተጠቀሰው። ከዚህ ማኅበራዊ ገጽታ በመነሳት ቅዱስነታቸው ለየት ባለ ሁኔታ ማጉላት የፈለጉት በወጣቶችና በአረጋውያን መካከል የሚፈጠረውን ግንኙነትን በማኅበረሰብ ውስጥ የተለየ ሚና እንደሚጫወትና እንዲሁም በወንድምና እህት መካከል ያለው ጥብቅ ግንኙነት ደግሞ ከሌሎች ጋር በቀጣይነት ስለሚደረጉ ግንኙነቶች እንደ መለማመጃ ሜዳ መሆኑንም በተጨባጭ የገለጹበት ምዕራፍ ነው። ምዕራፍ 5 ምዕራፍ 6 ሐዋርያዊ አመለካከቶች ከአንቀጽ 199 እስከ 258። በስድስተኛው ምዕራፍ ቅዱስነታቸው ተጨባጭ በሆነ መልኩና በእግዚአብሔር ዕቅድ ላይ የተመሠረተ ፍሬያማ የሆነ ቤተሰብ ለመመስረት አስተዋጽኦ የሚያደርጉትን በዛ ያሉ ሐዋርያዊ ተግባራትን የዳሰሱበት ምዕራፍ ነው። ይህ ምዕራፍ በተጨማሪም በቤተሰብ ዙሪያ የመከረውን የመጀመሪያና የሁለተኛ ሲኖዶስ አጠቃላይ ሪፖርት የያዘ ሲሆን ቅዱስነታቸው በተለያዩ አጋጣሚዎች ያስተላለፏቸውን የቤተ ክርስቲያን አስተምሮዎችን እንዲሁም ቅዱስ ዮሐንስ ጳውሎስ ሁለተኛ አስተምሮዎችን የተውጣጡ ሐሳቦች ይገኙበታል። ቤተሰብ ሁልጊዜ መሰበክ የለበትም፣ በአንጻሩም ቤተሰብ አንዳንድ ጊዜ ሊሰብከን ይገባል ብለዋል። በዚህ ምዕራፍ ቅዱስነታቸው ካህናት ብዙውን ጊዜ ቤተሰብ እየተጋፈጠ ያለውን የተወሳሰበ ችግሮችን የመፍታት ችሎታ ባለማዳበራቸው ይላል በቁጥር 202 ላይ ጸጸት በተሞላ መልኩ ገልጸውታል። በሌላ በኩል ደግሞ የዘራሃ ክህነት ተማሪዎች ስነ ግንኙነትን የተመለከተ አስተምሮችን ማሻሻል እንደሚገባና በዘራሃ ክህነት በሚሰጠው የህንጸት ትምህርት ቤተሰብ ሊሳተፍ ይገባል በ203 ላይ እንደተጠቀሰው ብለው፣ በሌላ በኩልም የምስራቃዊ አብያተ ክርስቲያናት አባላት የሆኑ ያገቡ ካህናት ልምዳቸውን እንዲያካፍሉ ሊጋበዙ ይገባል ይላል በቁጥር 202 በድጋሜ እንደተጠቀሰው የሚል ሐሳብ የተንጸባረቀበት ነው። በመቀጠልም ቅዱስነታቸው የዳሰሱት ለጋብቻ ዝግጅት ስለሚሰጠው አስተምሮ ሲሆን በተለይም ደግሞ ተጋቢዎች በመጀመሪያው ዓመት የጋብቻ ሕይወታቸው ስለሚደረግላቸው መንፈሳዊ ድጋፍ በማውሳት ኃላፊነት የሚሰማቸው ወላጆች እንዲሆኑ ውስብስብ በሆነ ሁኔታዎችና በመከራው ሁሉ እያንዳንዱ መከራ አስተምሮ የሚያልፈው ትምህርት መኖሩንና በልቦናችን የሚያስተላልፍልን ትምህርትን ማዳመጥ ይላል በቁጥር 232 ላይ እንደተጠቀሰ የጠቀሰው የችግሮችን ሁሉ መነሻ በጥልቀት ከተጠና በኋላ የችግሮችን መፍቴ ሳይዘገዩ በአጭሩ መቅጨት በቁጥር 239 ላይ መለመድ ይኖርበታል የሚል ሐሳብ የተንጸባረቀበት ምዕራፍ ነው ምዕራፍ 6። በተጨማሪም የተረሱ የተለያዩና የተፋቱ ቤተሰቦችን መንፈሳዊ ድጋፍ እንደሚያስፈልጋቸው ያሳስባል። ይህ ሐዋርያዊ ቃለ ምዕዳን እየተሻሻለ ያለውንና ሁኔታዎችን በሚገባ ካጤኑ በኋላ አስፈላጊ ሆኖ ከተገኘ ምስጢረ ተክሊልን እንዳልነበረ በእንግሊዘኛው annulation የማድረግ ስልጣን ያለውና በመርቀቅ ላይ የሚገኘውን ህግ አስፈላጊነቱን ያጠናክራል። በተጨማሪም በግጭት ምክንያት እየተሰቃዩ የሚገኙ ጻናትን ሁኔታ በስፋት በመዳሰስ ፍቺ ክፉ ነገር ነው፣ ስለዚህም የኛ ሐዋርያዊ ሥራና ዋና ተግባር መሆን ያለበት በቤተሰብ ውስጥ ፍቅር እንዲጠናከር መርዳት ነው በቁጥር 246 እንደተጠቀሰው በማለት ፍቺ የሚያስከትለውን ማህበራዊና ቤተሰባዊ ቀውስ ይዘረዝራል። በመቀጠልም በአንድ የካቶሊክ አማኝና በሌላ የክርስትና እምነት ተከታይ መካከል ስለሚፈጸመው ጋብቻ በእንግሊዘኛው mixed marriage እንዲሁም በአንድ የካቶሊክ እምነት ተከታይና የክርስትና መሰረት በሌለው እምነት ተከታይ የሆነ ሰዎች መካከል የሚፈጸመው ጋብቻ ሊኖር ስለሚገባው የጋብቻ ሁኔታ ያትታል። ምዕራፍ 7 የልጆች የተሻለ የትምህርት አቅጣጫ ከአንቀጽ 259 እስከ 290 ያሞሪስ ላይቲቲያ አዋሪያዊ ቃለ ዳን ሰባተኛው ምዕራፍ ለልጆች የሚሰጠውን መሰረታዊ ትምህርት በሰፊው በመዳሰስ ስነ ምግባራዊ እነጻን ስነ ስርዓት ይማሩ ዘንድ ቅጣትን ያካተተ ተክሳስን መስጠትን፣ በትግስት እውነታን ማስተማርን፣ የስነ ጾታ ትምህርት መስጠትን፣ እምነትን ማስተላለፍን ወይም ማውረስን፣ በአጠቃላይ የቤተሰብ ህይወትን መሰረት ያደረገ አስተምሮ መስጠት እንደሚገባ ያሳስባል። በዚህ ምዕራፍ ውስጥ የሚታየው ጥበባዊ አገላለጽ ትኩረትን ሊስብ የሚችል ሐሳቦች የተጠቀሱበት ሲሆን በተለይም ደግሞ እርጋታን የተሞላ ሂደት የተከተለና መከተል ያለብንን መንገድ በሚገባ ተቀባይነትና ተደናቂነትን በቁጥር 271 እንደተጠቀሰው በተላበሰ መልኩ ለሰዎች የሚያጎናጽፍ በዝርዝር የተጠቀሱ ሐሳቦች የተላበሰ ነው ምዕራፍ 7። በዚህ ምዕራፍ ውስጥ በጣም ማራኪና ሳይንሳዊ ያስተምሮ ዘዴ የተከተሉ መሰረታዊ ሐሳቦች የተጠቀሱበት አንቀጾች የሚገኙ ሲሆን በተለይም ደግሞ ቅዱስነታቸው በግልጽ በሆነ መልኩ ውትወታ ትምህርት ሊሆን አይችልም፣ ልጆች ሊያጋጥሟቸው የሚችለውን እያንዳንዱ ነገር መቆጣጠር አንችልም፣ ቤተሰብ ልጆቻቸውን የሚያከናውኑትን እያንዳንዱ ተግባር ለማወቅ በሚያሳዩት ከፍተኛ ጉጉትና እያንዳንዱ እንቅስቃሴን ለመቆጣጠር የሚያደርጉት ጥረት ሁኔታዎች ላይ ጫና ይፈጥራል። ነገር ግን የተግባራቸው ልጆቻቸውን ለወደፊት የሚያጋጥሟቸውን ፈተናዎችን ለመቋቋም እንዲችሉ ለማዘጋጀትና ጠንካራ እንዲሆኑ ለማስተማር የሚበጅ መንገድ አይደለም። በጣም አስፈላጊው ነገር በፍቅርና በነጻነት እንዲሁም በመብሰል እንዲያድጉ መርዳት፣ በአጠቃላይ በስነ ስርዓትና ራሳቸውን በመግዛት በቁጥር 260 እንደተጠቀሰው እንዲያድጉ ማድረግ ያስፈልጋል የሚል ሐሳብ የተንጸባረቀበት ነው። ምዕራፍ 8 መምራት መወሰንና ድክመትን ማቀናጀት ከአንቀጽ 291 እስከ 312 የተጠቀሰው ስምንተኛው ምዕራፍ ወደ ምረት የሚጋብዝና ከጌታ ሐሳብ ጋር ሙሉ በሙሉ የማይስማሙ ወይም የማይዛመዱ ሁኔታዎችን በማስተዋል ሐዋርያዊ ሥራን ማከናወን እንደሚገባ የሚያሳስብ ነው። ቅዱስነታቸው በዚህ ምዕራፍ መምራት ማስተዋልና ማቀናጀት ወይም ማዛመድ የሚሉ ሶስት መሰረታዊ የሆኑ ግሶችን በመጠቀም በቀላሉ ለአደጋ ሊጋለጡ የሚችሉ ውስብስብ ጉዳዮችንና ያልተለመዱ ሁኔታዎችን ለመፍታት መጠቀም አስፈላጊ መሆናቸውን የገለጹበት ምዕራፍ ነው። በተጨማሪም ሐዋርያዊ ተግባራትን ርራይ በተሞላ መልኩ መፈጸም እንደሚገባቸው የሚያሳስብ ክፍል የተካተተበት ሲሆን በተለይም ደግሞ ማስተዋል አስፈላጊ እንደሆነ፣ ደንቦችን የማቅለያ ሁኔታዎችን በሐዋርያዊ ሥራ ውስጥ በማስተዋል እንዲተገበሩ የሚመክር ሲሆን በመጨረሻም ቅዱስነታቸው በማስተዋል ጥበብ የተሞላ ሐዋርያዊ ምረት ማድረግ እንደሚገባ የሚተነትን ጭምር ነው። ምዕራፍ 8 በጣም አጓጊ ምዕራፍ ነው። ምክንያቱም አንድ ሰው ይህንን ምዕራፍ በሚያነብበት ወቅት የቤተ ክርስቲያን ተግባር ልክ እንደ አንድ ሆስፒታል ተግባር ነው በቁጥር 219 እንደተጠቀሰው መሆኑን ከግንዛቤ በማስገባት እንዲያነብ የሚጋብዝ በመሆኑ ነው። ቅዱስ አባታችን ቀደም ሲል በተካሄዱ ሲኖዶሶች ላይ በተነሱ አከራካሪ የሆኑ ጉዳዮችና የተወሰኑ ውሳኔዎች ላይ የታገሉበትን ፍሬ ሐሳብ ይተነትናል። ክርስቲያናዊ ጋብቻን የሚመለከትና ቤተ ክርስቲያን በማንኛውም ሁኔታ ስለ ጋብቻ ያላት ገንቢና ዋና ዋና አስተምሮችን እየተጋፉ ያሉትንና ለወደፊት የሚከሰቱትን ጋብቻን የተመለከቱ ከአስተምሮዋ ጋር የማይዛመዱ ሐሳቦችን በንቀት ልትመለከት አይገባትም ይላል። በቁጥር 292 ላይ እንደተጠቀሰው ልማዳዊ ያልሆኑ ሁኔታዎች በሚያጋጥምበት ወቅት ሊደረግ ስለሚገባ ማስተዋል ቅዱስነታቸው ሲጠቅሱ የሁኔታውን ውስብስብነት በቅጡ ሳያጤኑና ሰዎች በችግራቸው ምክንያት እየኖሩ ያለውን የጭንቀት ሕይወት በትኩረት ሳይመለከቱ ማንኛውንም አይነት ውሳኔ ከማስተላለፍ እንዲቆጠቡ በቁጥር 296 እንደተጠቀሰው የቤተ ክርስቲያን መሪዎችን ያሳስባሉ። በመቀጠልም እገዛ የሚያስፈልጋቸውን ሰዎች በቤተ ክርስቲያን ማህበረሰብ ውስጥ ተሳታፊ እንዲሆኑና ያላንዳች ቅድመ ሁኔታ ለማይገባው እንኳን በነጻ በሚሰጥ ምረት ይዳሰሱ ዘንድ ሁሉም የክርስቲያን ማህበረሰብ አጥጋቢ በሆነ መልኩ የራሳቸውን አስተዋጽኦ ማድረግ እንደሚጠበቅባቸው በቁጥር 297 እንደተጠቀሰው የሚጋብዝ ምዕራፍ ጭምር ነው። መጀመሪያ መስርተውት ከነበረው ትዳር በመፋታት አዲስ የሆነ ግንኙነት የጀመሩ ሰዎችም ለምሳሌም በተለያየ አይነት ሁኔታዎች ውስጥ የሚገኙ ሰዎችንና ጥብቅ ከሆነ የቤተ ክርስቲያን አስተምሮና ሐዋርያዊ ተግባር ጋር አብሮ የማይሄዱ ተግባሮችን የሚፈጽሙ ሰዎችን በተመለከተ ማስተዋልን የተላበሰ ሐዋርያዊ ተግባራትን ማከናወን ያስፈልጋል። በቁጥር 298 ላይ እንደተጠቀሰው ይህንን በተመለከተ ቀደም ሲል በተደረገው ሲኖዶስ ለተሳተፉ ጳጳሳት ቅዱስነታቸው ፍቺ የፈጸሙና በማዘጋጃ ሌላ አዲስ ዳር የመሰረቱ ክርስቲያኖች ለሌሎች እንቅፋት በማይሆኑ መልኩ ሙሉ በሙሉ ተሳታፊ እንዲሆኑ ማድረግ እንደሚገባ ማሳሰባቸው የሚታወስ ነው። እንደነዚህ አይነት ሰዎች ምንም አይነት በቤተ ክርስቲያን እንደተወገዙ እንዲሰማቸው የሚደረገውን ተግባር በማስወገድ በምትኩም የቤተ ክርስቲያን ቋሚ አባል በቤተ ክርስቲያን ሕይወት እንዲሳተፉና እንዲታነጹ እንዲሁም ልጆቻቸውን በቤተ ክርስቲያን ወግና ስርዓት እንዲያሳድጉ ማገዝና በተለያዩ የቤተ ክርስቲያን አገልግሎቶች ውስጥ ተሳታፊ እንዲሆኑ ማድረግ ያስፈልጋል። በቁጥር 299 እንደተጠቀሰው ቅዱስነታቸው በስምንተኛው ምዕራፍ ዋና የሆነውንና ማስጨበጥ የፈለጉት ግንዛቤና የተለያዩ ተጨባጭ የሆኑ ሁኔታዎችን ከግምት በማስገባት ቀደም ሲል የተደረጉ ሲኖዶሶች ወይም የሐዋርያው ቃለ ምዕዳን ቀኖናዊ የሆኑ ግጋትን መሰረት በማድረግና ለሁሉም ሊተገበር የሚችል አዲስ አጠቃላይ መመሪያ ወይም ህግ እንደሚወጣ መጠበቁ እሙን ነው። ነገር ግን የሚፈለገው ዋና ነገር በኃላፊነት ላይ የሚገኙ ሰዎች ተግባራቸውን በታደሰ መልኩ እንዲወጡ የሚያበረታታና ለየት ላሉና የተወሰኑ ጉዳዮችን ማስተዋልን በተላበሰ መልኩ እገዛ የሚያስፈልጋቸውን ሁሉ ሐዋርያዊ እንክብካቤን ማድረግ የኃላፊነት ደረጃ በሁሉም ሁኔታዎች ውስጥ እኩል አለመሆኑንና የሚያስከትለው መዘዝ ወይም ውጤት የግድ ሁልጊዜ አንድ አይነት መሆን እንደማይገባ ገባው መገንዘብ አስፈላጊ መሆኑን በቁጥር 300 እንደተጠቀሰው የሚያሳስብ ሐዋርያዊ ቃለ ምዕዳን መሆኑን አውስተዋል። ቅዱስነታቸው በጥልቀት የመረመሩት ጉዳይ ምዕመናንና መጋቢዎቻቸው ወይም እረኛቸው መካከል መስተዋልን በተላበሰ መልኩ ጥልቅ የሆነ ውይይት እንዲደረግና እገዛ ለሚያስፈልጋቸው ሐዋርያዊ እጀባ እንዲደረግላቸው የሚያሳስብ ጉዳዮችም የተሞላ ነው ይህ ሐዋርያዊ ቃለ ምዕዳን። በዚህም ምክንያት የተነሳ ቅዱስነታቸው ቤተ ክርስቲያን ሐሳቧን የቅጣት ማቅለያ ምክንያቶችንና ሁኔታዎችን ኃላፊነትና ባለቤትነት በተላበሰ መልኩ ተጠያቂነት የተሞላው እርምጃ እንድትወስድና ከቅዱስ ቶማስ አስተምሮችን በመጥቀስ በደንቦችና በማስተዋል መካከል ያለውን ግንኙነት ላይ የሚያተኩረውን አጠቃላይ ደንቦች ሊያስገኙ የሚችሉትን መልካምና እውነት የሆኑ ነገሮችን ችላ ሊባሉ አይገባም። ነገር ግን እነዚህ ሕጎች ሲቀመሩ ለሁሉም አይነት ችግሮች ሙሉ በሙሉ መልስ ይሰጣሉ ተብሎ ማሰብ ግን አይቻልም። በተመሳሳይ መልኩ ደግሞ ሊታወቅ የሚገባው ለየት ያሉ ሁኔታዎችን በሚገጥሙ ጊዜ የሚሰጡ መፍትሄዎች ወደ ሕግ ደረጃ ሊለወጡ አይችሉም ይላል በቁጥር 304 ላይ እንደተጠቀሰው የምዕራፍ 8 የመጨረሻው ክፍል ሐዋርያዊ ምረትን የማድረግ የማስተዋል ጥበብን የተመለከተ ነው። ቅዱስነታቸው ማንኛውንም አይነት አለመግባባትን ለማስወገድ በማሰብ አጥብቀውና ደጋግመው እንደገለጹት ልማዳዊ ያልሆኑ ነገሮችን ለመፍታት የሚቀርቡ ልዩ ሐሳቦች ኢየሱስ ለሰው ልጆች የሰጠውን ወይም ብርሃንን የሚያደመዝዝ ተደርጎ መወሰድ የለበትም። በዛሬው ጊዜ ትኩረት ሊሰጠው የሚገባው ጉዳይና የሐዋርያዊ ሥራ ውድቀት የነበረው ትዳርን ለማጠንከር የሚደረገው እንቅስቃሴና ትዳርን ከፍቺ መታደግ ላይ ያተኮረ ሐዋርያዊ ተግባራትን ማከናወን በቁጥር 307 ላይ እንደተጠቀሰው ሊሆን ይገባል ብለዋል ቅዱስነታቸው። የዚህ ምዕራፍ አጠቃላይ ስሜትና የሪሰ ሊቃነ ጳጳስ ፍራንቺስኮስ ምኞት የቤተ ክርስቲያን ሐዋርያዊ ተግባር መንፈስ መሆን የሚገባውና ለምዕመናንና ለቤተ ክርስቲያን መሪዎች ጥሪ ያቀረቡት በተወሳሰበ ሁኔታ ውስጥ የሚገኙ ምዕመናን ሁሉ ችግሮቻቸውን በልበ ሙሉነት ለረኞቻቸው ወይም ሕይወታቸውን ለጌታ ለሰው ምዕመናን እንዲናገሩ አበረታታለሁ። ይህንንም በምታደርጉበት ወቅት እናንተ ይዛችሁት የምትሄዱት ሐሳብና ምኞታችሁ ሁሉ ይሳካል ማለት ሳይሆን ሁኔታችሁን በማስረዳት መፍትሄ ሊሆን የሚችል ብርሃን ልታገኙና ራሳችሁን የምታሳድጉበትን ገንቢ ነገሮችን ልታገኙ ትችላላችሁ። በተጨማሪም የቤተ ክርስቲያን መሪዎችን የማበረታታው ነገር በተመስጦና በተረጋጋ መልኩ ችግሮችን እንድታዳምጡና እንዲሁም እየኖሩበት የሚገኘውን መከራና ሐሳባችሁ ቸውን ለመረዳት ፍላጎትን በማሳየት የተሻለ ሕይወት እንዲኖሩ እንድትረዱና ለቤተ ክርስቲያን ሊያበረክቱ የሚችለውን አስተዋጽኦ እውቅና እንድትሰጡ በቁጥር 312 እንደተጠቀሰው ያስፈልጋል በማለት ገልጸዋል። ሐዋርያዊ ምረትን የማድረግ የማስተዋል ጥበብን በተመለከተ ቅዱስነታቸው በማጉላት እንደገለጹት አንዳንዴ በሐዋርያዊ ተግባራችን ወቅት ወሰን ለሌለው የእግዚአብሔር ምረት ቦታን አንሰጥም። ምረትን በተመለከተ ብዙ አይነት ቅድመ ሁኔታዎችን በማስቀመጥ ተጨባጭ የሆነውን ትርጓሜውን ወይም ክብደትን እናሳጠዋለን። ይህም ደግሞ ወንጌልን ተገቢ ባልሆነ መልኩ የማሰራጨት ተግባር ነው በቁጥር 311 ላይ እንደተጠቀሰው ብለው በሐዋርያዊ ተግባራት ውስጥ ለመለኮታዊ የእግዚአብሔር ምረት ቦታ መስጠት አስፈላጊ መሆኑን አበክረው ገልጸዋል። ምዕራፍ 9 የጋብቻና የቤተሰብ መንፈሳዊነት ከአንቀጽ 313 እስከ 325 ይህ ዘጠነኛውና የአሞሪስ ላይቲቲያ በአማርኛው የፍቅር ሐሴት ቃለ ምዕዳን የመጨረሻ ምዕራፍ ሲሆን ትኩረቱንም የጋብቻና የቤተሰብ መንፈሳዊነት ላይ ያደረገና ትዳር ትንሽ የሚመስል ነገር ነው፣ ነገር ግን በሺዎች የሚቆጠሩ ትናንሽ ምልክቶች የተገነባ ነው በቁጥር 315 ላይ እንደተጠቀሰው መሆኑን በስፋት ያትታል። ቅዱስነታቸው በግልጽ እንዳስቀመጡት ጥልቅ መንፈሳዊ ምኞት ያላቸው ሰዎች የቤተሰብ ሕይወት የመንፈሳዊ ሕይወት እድገታቸውን እንደሚቀንስ ሳይሆን ሊሰማቸው የሚገባው በአንጻሩም ቤተሰብ ወደ ታላቅ የምስጢራዊ ኅብረት ጎዳና እንደሚመራቸው ማሰብ ይኖርባቸዋል በቁጥር 316 እንደተጠቀሰው። በደስታ ጊዜያት፣ በመዝናናት ወቅት፣ በበዓላትና እንዲሁም የግብረ ሥጋ ግንኙነት በሚደረግበት ጊዜም ያለው ተመክሮ የትንሣኤ ሙሉ ሕይወት እንደ መጋራት ሊቆጠር ይችላል በቁጥር 317 ላይ በማለት በጋብቻና በቤተሰብ ሕይወት ውስጥ የሚከናወኑ ተግባራት በፍቅር ከተፈጸሙ መንፈሳዊ ባሕርያትን እንደሚላበሱ ለመግለጽ የተጠቀሙበት አንቀጽ ተደርጎ ሊወሰድ ይችላል። በተጨማሪም በትንሣኤ ብርሃን የተሞላ ልዩ መንፈሳዊ ሕይወት ፈተናዎች ቢጋረጡበትም ጸንቶ የቆመ ንጹሕ ፍቅር እስከ እርጅና ድረስ አብሮ ለመዝለቅ የሚያሳዩት ጉጉት የእግዚአብሔር ታማኝነትን ያንጸባርቃል በቁጥር 319 እንደተጠቀሰው። በመጨረሻም እንክብካቤን ማድረግ፣ ማጽናናትና ማበረታታት የመንፈሳዊነት ገጽታ እንዳላቸው ገልጸው ሁሉም የቤተሰብ ሕይወት በምረት የተሞላ እረኝነት መሆኑን ገልጸው እያንዳንዳችን በምናሳየው ፍቅርና እንክብካቤ ለሌሎች ጥሩ ተምሳሌት ሊሆን ይችላል በቁጥር 322 በማለት በቤተሰብ ውስጥ ሊከናወን ስለሚገባው እንክብካቤና ምሳሌያዊ የሆነ ሕይወት መኖር አስፈላጊ መሆኑን ያብራራል። በመጨረሻም አንቀጽ ላይ ቅዱስነታቸው የሚያሳስቡን ፍጹም በሆነ መልኩ ተመስርቶ ከሰማይ ወደ ምድር የተላከ ቤተሰብ የለም፣ የፍቅርን ህልውና ለመጠበቅ ቤተሰብ ሁሉ ጊዜ ቀጣይነት ባለው መልኩ ማደግና መብሰል ይኖርበታል። ሁላችንም ከኛ ከሁላችን በላይና ከቤተሰባችን ሁሉ በላይ ወደ ሆነው ነገር መጓዝ እንዳለብንና እያንዳንዱ ቤተሰብ ይህንን የማያቋርጥ የተነሳሽነት ስሜትን ማዳበር ይኖርበታል። እስቲ በአንድነት የቤተሰብ ጉዞን እናድርግ፣ አብረንም እንጓዝ። ባለብን ውስንነት ተስፋን መቁረጥ ወይም በሙላት መዋደድ ማቆምና እግዚአብሔር አስቀድሞ የሰጠንን ህብረት ማጉደል አይጠበቅብንም በቁጥር 325 ላይ በማለት የቤተሰብና የትዳር ህይወት ላይ ትኩረቱን ያደረገው ቃለ ምዕዳን በማሳሰብና ወደ ቅዱስ ቤተሰብ ጸሎትን በማቅረብ ተጠናቋል። ማጠቃለያ። ያሞሪስ ላይቲቲያ አዋሪያዊ ቃለ ምዕዳን ከይዘቱ መረዳት እንደሚቻለው ጥሩ ሊባል የሚችል ቤተሰብን ለማጽናት መከተል ስለሚገባን መንገድ ሙሉ በሙሉ የሚገልጽ ሐዋርያዊ ቃለ ምዕዳን መሆኑን ሳይሆን ነገር ግን በአጽንኦት የሚዳስሰውና የሚገልጸው ተጨባጭ በሆነ መልኩ በቤተሰብ ሕይወት ውስጥ የሚታዩትን በጣም ቱባ ሊባሉ የሚችሉ መልካም ነገሮችን የሚዳስስና በተጨማሪም የቤተሰብ ሕይወት ውስብስብነትን የሚዳስስ ሐዋርያዊ ቃለ ምዕዳን ተደርጎ ቢወሰድ በይበልጥ ይዘቱን ለመረዳት ያስችለናል። በሐዋርያዊው ቃለ ምዕዳን ገጾች ውስጥ የተጠቀሱ ጉዳዮች ውስብስብ ወይም ደግሞ ሐሳባዊነት በተላበሰ መልኩ የተገለጹ ሳይሆን ቅሉ በጣም መልካም ሊባሉ የሚችሉ ጉዳዮችን ተጨባጭና ክፍት በሆነ ልብ ላይ ተመስርተው በጥልቀት የተዳሰሱበትና ተጨባጭ እውነታዎችን ያገናዘበ ሐዋርያዊ ተግባራትን ማከናወን እንደሚገባ በግልጽ ያሳዩበት ሐዋርያዊ ቃለ ምዕዳን ነው። በመጨረሻም የሐዋርያዊ ቃለ ምዕዳን በመንፈሳዊ ዓይንና ተጨባጭ እውነታዎችን ባገናዘበና ጥበብን በተሞላ መልኩ የቤተሰብን ወይም ቤተሰብ ለመመስረት ያሰበ ግለሰብን ሕይወት ሁኔታ የሚያስነብበን ቃለ ምዕዳን ነው። ከሁሉም በላይ ግን ሰዎች ለብዙ ዓመታት በታላቅ ትዕግሥት የኖሩትን የትዳር ሕይወት ከፍተኛ ትኩረት የሰጠና ተጨባጭ ተሞክሮችን ከግምት ያስገባ ነው። በአጠቃላይ አሞሪስ ላይቲቲያ ወይም የፍቅር አሴት የተሰኘው ሐዋርያዊ ቃለ ምዕዳን በቤተሰብ ውስጥ መታየት ስላለበት ፍቅር ላይ ተንተርሶና ተሞክሮችን ከግምት አስገብቶ ተስፋን በሚሰጥ ቋንቋ ማበረታቻን የሚለግስና ቀስ በቀስ በትኩረት ሊነበብ የሚገባው ሐዋርያዊ ቃለ ምዕዳን ነው።